ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ታህሳስ 14 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ታህሳስ 14 ቀን 386 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። የጊዜው ወገን ሰለባ እንዳይሆን ብናስጠነቅቅም በስሜት እየተገዛ ብዙ ሰው መወናበዱ የማይካድ ሐቅ ነው። ይማግዱትና ይጠቀሙበትና በመላሹ የጭቆናውን ሰንሰለት ያጠቁበታል። ያየነው ነው። እንደገና ሊያሳዩንም እየተዘጋጁ ናቸው። ለውጥ እንጅሩ ወገን በሚል ርዕስ የቀረበው የዕለቱ ሐተታችን ከዜናው በመከተል ይቀርባል። ከዚያም የወያኔ ጉዲፈቻዎች የአረብ ገኛዎችና ሁሉ ኬንያ በሚል ርዕስ ከሃማ ቱማ የቀረበውን ጽሑፍ ክፍል ሁለት አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
የቤት ለቤት አሰሳ በማድረግ እርምጃ እየተወሰደ ነው የሚል ፕሮፓጋንዳ ከተሰራጨ በኋላና የአገዛዙ መሪ በመተከል የሚገኘው ነዋሪ ህዝብን አነጋግሮ ለችግሮቹ መፍትሄ የሚል ውደሳ በተሰራጨበት ድረስ በቤንሻንጉል ጉሙዝ መተከል ዞን በሚገኘው ቡለን ወረዳ በኩጂ በተባለች ቀበሌ ማክሰኞ ታህሳስ 13 ቀን ለረቡዕ አጥቢያ ከ100 በላይ ሰዎች በአሸባሪዎች መገደላቸውና በርካታ ንብረት መቃጠሉን የአካባቢው ነዋሪዎች ለዜና ተቋማት ከሰጡት መረጃ ማወቅ ተችሏል። እስካሁን ምን ያህል ሰው እንደሞተ በውል ባይታወቅም ቁጥሩ ከዚህ ሊበልጥ እንደሚችል የዓይን እማኞች ይናገራሉ። ኩጂ በተባለው ቀበሌ ነዋሪዎች ተኝተው ሳለ ቤታቸው እንደተዘጋ መቃጠላቸው ሌሎች ደግሞ ታፍነው ከተወሰዱ በኋላ መገደላቸውን የፎቶ ማስረጃ ጭምር በመላክ ከሞት የተረፉ ሟቾች ቤተሰቦች ስለጥቃት ሁኔታው ገልጸዋል። ግለሰቦቹ ጥቃት ሊደርስባቸው የቻለው በአካባቢው የነበሩ የጸጥታ ኃይሎች ያገዛዙ መሪን ለማጀብ በሚል ሆነ ተብሎ ከቦታቸው በመነሳታቸው ነው ተብሏል። በአካባቢ ቢኖሩም ህይወትና ንብረት ለመታደግ ምንም እርምጃ እንደማይወስዱ ደጋግሞ ይታየመሆኑ በተደጋጋሚ የተዝርት መሆኑ ይታወሳል። ያገዛዙ ባልተኖች የህዝብን ተቃውሞ ለማብረስ ከሚያደርጉት አታላይ ፕሮፓጋንዳዎች በስተቀር አሸባሪዎችን ለማስወገድ ፍላጎት ስለሌላቸው የሚወስዱ ተጨባጭ እርምጃ የለም የሚሉ ወገኖች እየተበራከቱ መጥተዋል። በኢትዮጵያና በሶማሊያ በወሰን ላይ ተፈጠረውን ግጭት አስመልክቶ የድንበር ጉዳዮችን ለመነጋገር የመጨረሻ መፍትሄ ለመስጠት የሁለቱ አገሮች ማክሰኞ ታህሳስ 13 ቀን ካርቱም ላይ መሰብሰባቸው ይታወቃል። በዚህ ስብሰባ ላይ ድንበሩ በስምምነት ለማካለል የሁለቱ አገሮች የፖለቲካና ወታደራዊ መሪዎች ግልጽ ውይይት እንዲያደርጉና የድንበር አካላይ ኮሚቴ ለማቋቋም ቢስማሙ የሱዳን ጦር አሁን ከያዘችው ከኢትዮጵያ ግዛቶች እንደማያወጣ ሱዳን ለኢትዮጵያ ተወካዮች መግለጿን የሱዳን የዜና ማሰራጫዎች ዘግበዋል። አሁን በድንበር ስላለው ሁኔታ ውይይት እንዲደረግ በኢትዮጵያ በኩል የቀረበው ጥያቄ የሱዳን ተወካዮች ውድቅ አድርገውታል ተብሏል። የሱዳን መንግስት በቅርቡ ባወጣው መግለጫ ባለፉት 25 አመታት በኢትዮጵያ የተያዘብኝን መሬት አስመልሻለሁ በማለት መግለጫ ማውጣቱ የሚታወቅ ሲሆን ሱዳን ባለስልጣኖች በጉዳዩ ወሰጡት ማብራሪያ የወደቀው የበሽር መንግስት የሱዳን መሬት ሲወሰድ በቸልተኝነት ማየቱን ገልጸው በአሁኑ ወቅት ጥቂት ቢቀሩም አብዛኛውን ያስመለሱ መሆኑን ገልጸዋል። የድንበር ማካለሉ የሚደረገው መሬታችን ይዘን እንጂ ለቀን አይደለም በማለት በልበ ሙሉነት ተናግረዋል። በአሁኑ ወቅት ሱዳን ከኢትዮጵያ በቀማችው መሬት ላይ በርካታ ጦር ማሰራው የሚታወቅ ሲሆን ሱዳን በኃይል ከያዘችው መሬት ሳትወጣ ምን አይነት የድንበር ማካለል እንደሚካሄድ ግልጽ አይደለም የሚሉ ዜጎች ሁኔታው አሳሳቢ መሆኑን ገልጸዋል። በትግራይ ያለውን የሰብአዊ መብት አያያዝ ሁኔታ የሚገመግሙ ሁለት ቡድኖች ትግራይ መግባታቸውን የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን አስታውቋል። ኮሚሽኑ ኃላፊው ለጋዜጠኞች በሰጡት ማብራሪያ አገዛዙ ያልተቆራረጡ የሰብአዊ አቅርቦቶች እንዲኖሩ ቢፈቅድም በጦርነቱ ለተጎዱ ለሁሉም የትግራይ አካባቢዎች ሊያዳርስ ይገባል ብሏል። በተያያዘ ዜና በማክደራ ከተማ ሳምሪ በሚል ስም የተሰጣቸው የወያኔ ገዳይ ቡድኖችና በትግራይ ልዩ ኃይል የተገደሉ የአማራ ተወላጆች በሃይማኖት አባቶች ጸሎት ዝክረ የተደረገላቸው መሆኑን አስከሬናቸውም በተገቢው መንገድ የተቀበረ መሆኑን ለማወቅ ተችሏል። በዚያው ከተማ የመታሰቢያ ሐውልት እንዲሰራላቸው ተወስኖ መሰረተ ድንጋይ የተቀመጠ መሆኑን ተነግሯል። አልሞኒተር የተባለው የመካከለኛ ምስራቅ ድረገጽ ጋዜጣ ረቡዕ ታህሳስ 17 ቀን ባወጣው ዘገባ በኢትዮጵያ ውስጥ የሚገኙ የግብጽ ፋብሪካዎች በትግራይ በተደረገ ጦርነት ከፍተኛ ኪሳራ ስለደረሰባቸው ግብጽ ኢትዮጵያን በዓለም አቀፍ ፍርድ ቤት ልትከስ መዘጋጀቷን ዘግቧል። የድረገጹ ጋዜጣ የተባሉት የግብጽ ፋብሪካዎች በኢትዮጵያ ውስጥ የትኛው አካባቢ እንደሚገኙ ባይጠቅስም ባለፉት 4 ሳምንታት ስራ ባቆመባቸው ምክንያት ከ10 ሚሊዮን ብር በላይ ኪሳራ እንደደረሰባቸው ዘግቧል። ፋብሪካዎቹ በጦርነት ምክንያት ስራ ለማቆም ከተገደዱ ትግራይ ውስጥ ሊሆኑ እንደሚችሉ የሚገመት ሲሆን በጉዳዩ ላይ ግብጽ በአስተናጋጆች አገዛዙ ያካሄደውን ውይይት ውጤት አልባ መሆኑን ጋዜጣው ዘግቧል። አድማጮቻችን የዕለቱ ዜና ዝግጅት ተጠናቀቀ። ከቀሪው ዝግጅት ጋር አብራችሁን ቆዩ።
የረቡ ታሳስ 14 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ለውጥ እንጅሩ ወገን ፈረንጆቹ ማለትም ጦታባቶቹ ሆኑ ጭፍና ጫፋሪዎቹ ኮሎኔሉ ወይኖ የበሰበሰ ዘረኛ መሆኑን ክደው ለውጥ አምጪ ሊሉት ሲቃጡ ያሰራጩት አሰጥ ብዙ መሆኑን ያልተገነዘበ የለም። ዋናው አላማቸው የወያኔ ስርዓት ተወግዷል፣ ኮሎኔሉ ከፍተኛ ለውጥ አምጥቷል የሚል ልፈፋን ማሳመን ነው። የምን ለውጥ? አባይ በመንተያው አራርሳ ስለተተካ እነ ብርሃኑ ነጋ ተጋብዘውና ተሞላቀው እነ እስክንድር ነጋ ለእስር ስለተዳረጉ ኦሮሞ ጽንፈኞች የክብር እንግዳ ሆነው አማራ ፍጅት ላይ ስለተካፈሉ አብዛኞቹ የፖለቲካ እስረኞች መቀሌን ያዝን ካሉም በኋላ ሳይፈቱ መቅረቱ ደብዛቸው የጠፋው ሁሉ አለመገኘታቸው ስለመጨረሻቸው ትንፍሽም የሚል መጥፋቱ ዘረኛውን ስርዓት በአዲስ ስም ለመቀጠል መወሰናቸው የሽግግርን አማራጭ እምቢኝ ብለው ኮሎኔሉ አዲሱ አምባገነን ሊሆን መወሰኑ የወያኔን የምርጫ ቧልት ሊደግምብን መምረጡ የምን ለውጥ ወገን? ትግላችን ተደናቅፎ የወያኔ አገዛዝ ኦሮሞ ቀብ ተቀብቶ ሊቀጥል ነው የወሰነው። ኮሎኔሉና ጭፍሮቹ በሰበብ አስባቡ ሊያደናግሩን ሲጥሩ ሰለባ የሚሆነው ዜጋ አሳዛኝ መሆኑ አልቀረም። ታዲያ ግን አገርን መጉዳቱም አልቀረም። ገዢዎች ብዙ ጊዜ ጦርነት የሚቀፈቅፉት ወይም ከጦርነት ሊያገኙ የሚፈልጉት ጥቅም በስልጣን የሚያቆያቸው ነው። ደርግና ሶማሌ የባድሜን ጦርነት ሁሉ ማስታወስ በቂ ነው። በየጊዜው ወገን ሰለባ እንዳይሆን ብናስጠነቅቅም በስሜት እየተገዛ ብዙ ሰው መወናበዱ የማይካድ ሐቅ ነው። ይማግዱትና ይጠቀሙበትና በምላሹ የጭቆናውን ሰንሰለት ያጠብቁበታል። ያየነው ነው። እንደገና ሊያሳዩንም እየተዘጋጁ ናቸው። የአማራውን የአፋሩን መሬት የትግራይ ብልጽግና ወይም ከጨነቃቸው የአማራ ብልጽግና ብለው በኮሎኔሉ ስር ሊይዙ ሊበዘብዙ እያሴሩ ናቸው። በለም መሬት ላይ ሰፋሪዎች በነሽመልስ እየተመለመሉ ናቸው የሚባለውም ሐሰት አይደለም። ከሱዳንና ሻቢያ ጋር የሚቀነባበረው ሴራ ሌላ ግብ የለውም። ወገን ታዲያ እንደገና ተላላ ሆኖ መጫወቻ ሆኖ ለህዝብ መሪር እንባ ተጠያቂ እንዳይሆን መጠንቀቅ አለበት። ኮሎኔሉ በትግራይ ድልን ተቀዳጅቶ ሲመለስ ኢትዮጵያዊ ሆኖ ለውጥ ሲያመጣ የሚታያቸው ጅሎች ብቅ ብቅ ብለዋል። ለውጥ እንጅሩ ወገን፣ ድሉም በወረቀት እንጂ ገና ነው። ስለ ጦርነት ምንም ግንዛቤ የሌላቸው መሐይሞች ብቻ ናቸው የጠላት ዋና ከተማ ከተያዘ ድል ሰመረ ብለው የሚደናገሩና ሰው የሚያደናግሩ። እውነቱን ለመናገር ጦርነቱ ተጀመረ፣ ምስቅልቅሉም ተፋፋመ። ህዝብ እጁን ካልሰጠ በቀር ጦርነቱ ቀጣይ ነው። ደሙን ያፈሰሰውና የተሰዋው ህዝብ ከመከራው እና ክፍያው ጥቅሙን ሊያስጠብቅ ወስኖ ትግል መቀጠል አለበት እንጂ ለዘረኞች ጭዳ ሆኖ ትግሉን ባጭር ሊቀጭ ከቶም አይጠበቅም። ወያኔ መመታቱ ይበቃናል፣ ደስ ብሎናል አቋም መሰረቱ ቢገባንም ለኢትዮጵያ አይበጅም። የወያኔ ስርዓት ሲፈርስ፣ ዘረኝነት ሲወድ፣ የህዝብ መፈክሮች ሲሟሉ፣ የሽግግር ሂደት እውን ሊሆን ሲጀምር ያኔ ነው እኛ ልባችን በደስታ የሚሞቀው። ወያኔ ተወግዶ የቄሮች መንጋ እንዲሰየምብን እንዲጫወትብን ፍላጎት የለንም። ህዝባዊ ዴሞክራሲን እንጂ ዘረኛን በዘረኛ መተካት የህዝብ ፍላጎት ሆኖ አያውቅም። አገር አድን ትግላችን ተፋፍሞ ይቀጥል።
ዲየንሙ እስቲ ልጠይቅሽ፣ ኢትዮጵያ ሀገሬ ካንዱ አምባገነን ሌላው አምባገነን እንደ ግል ንብረት ታስረን ተጠፍረን በውርስ ተላልፈን ለስንት ዘመን ኑር ህይወት እየገበርን ስንት ጊዜ እንሙት? ዝግዝግ እንንጠልጠል በገዩ ጭካኔ ከሀገር እንሰደድ እንፈነቃቅ። እስኪ ልጠይቅሽ ኢትዮጵያና ዓለም አንቺ የደም ሀገር ስንት ጊዜ እንሙት? ስንት ጊዜ እንቀበር? ስንቴ ስንቀበር? ስንቴ ስንታሰር? ስንት ጊዜ እንድማ? ስንት ጊዜ እንጩ? ለአንድነት ለክብርሽ ለህዝቦችሽ ክብር ወፈላላ ንግባ ህይወት ንገብር። ስንቴ ስንታፈን? ስንቴ ስንዘግዘግ? ባርመኔ ገጆች ከጅሽ እንፈልቀቅ። አገር ወነን እናት ዓለም አራቱም ማዘንሽ ሁነን እስር ቤት ስንት ጊዜ እንሙት? ለማን እንበላ ቤት? አንቺ እናት ዓለም ኢትዮጵያ የደመረች ጧትና ማታ ደግ ይመጣል እያን ስንጸልይ ስንመኝ አንቺ እናት ዓለም የኛ ዕጣ ፈንታ በሞት ብቻ ሆኖ እፎይታ የሚገኝ እስኪ ልጠይቅሽ እናት ልጅና ባላ ቤት በግፍ ስትደፈር ደም ሲያጠልባት እያንዳንዷ መንደር እንደ ታጠበ ጨርቅ ጅግኖች ሲሰቀሉ ልክ እንደ ቁሻሻ ከጉድጓድ ሲጣሉ አንቺስ ከምታጩ ምን አላል ነው አለ በጊዜ በወቅቱ አላፈ ህዝብ ልጆች በጥይት ሲመቱ ዘራቸው ተመርጦ በቁም ሲቸለቱ ምን አላል ነው አለናት ዓለም ግፉ እንዲቆምልን መከናው እንዲጠፍ ያልንበት መንገድ ያልወጣንበት ሰልፍ ያላስተላለፍነው ተቃውሞ መግለጫ ያልተናገርንበት ዜና ማሰራጫ እስከ መቼ ድረስ? እስኪ ልጠይቅሽ የእንግዲህ ልጅሽን ዙፋን ላይ አስቀምጠሽ የእውነተኛ ልጅሽን ጉድጓድ እየከተትሽ አንቺን ያልሁላ ጥቁር አስለብተሽ ጡቅ ነካሾችሽን ንግስና ቀብተሽ እስከ መቼውን እንዲህ የምታኖሪን? አንቺ የደም ሀገር ኢትዮጵያ ንገሪን። ንገሪን ግድ የለም ወደንም ጣላንም እንገፋለንኛ ሌላ እናት የለንም። አቦ እስከ መቼ ድረስ ገዳይ ያነገስሽ ጥቁር እንዳስለበስሽ ጧትና ማታ ልጆችን ቀብረሽ? ስንት ጊዜ እንታፈን? ስንቴ ስንዘግዘቅ? ባረመኔ ገጆች ከጅሽ እንፈልቀቅ። አገሯን እንልቀቅ። አራቱም ማዘንሽ ይሆነን እስር ቤት ስንቱን እንለምን እንበላ ቤታ ቤት። አንቺ እናት ዓለም ኢትዮጵያ የደመረች ካንዱ አምባገነን ሌላው አምባገነን እንደ ግል ንብረት ታስረን ተጠፍረን በውርስ ተላልፈን ለስንት ዘመን ኑር ህይወት እየገበርን ስንት ጊዜ እንሙት? ዝግዝግ እንንጠልጠል በገጆች ጭካኔ ከሀገር እንሰደድ እንፈነቃቀል። እናም እስኪ ልጠይቅሽ ኢትዮጵያ እናት ዓለም አንቺ የደም ሀገር ስንት ጊዜ እንሙት? ስንቴ ስንቀበር? እናም ልጠይቅሽ ኢትዮጵያ እናት ሀገር
የወጀሚ ጉድፈቻዎች የአረብ ገኛዎችና ሁሉ ከኛ ከኛ በሃማ ቱማ ንጻፍ ንጻፍ ይወገዝ ካልድማ ዝምታ ኃጢያት ነው ህዝብ ሀገር ሚጎዳ ለታሪክ በራጆች የሚለግስ ሜዳ ላስመሳይ ቡከኑ ለባንዳና አንጃ የሚፈጽ ቀዳዳ ንጻፍ ንጹህ አገሩ ይንጫጫ ታሪክ ሀቅ ይመስገብ ሐሰት ይጣመውጫ በሚል አገራችንን ሊያጠፋ የሚቅበዘበዘውን መንጋና ሾፌሩን ዘረኛ አገዛዝ አመረን መታገልና በስፋትም ማጋለጥ አለብን። አገዛዙ ሁለት ዓመት ባልሞላ ጊዜ የሰማት ማምረቻ ፋብሪካ ሆኗል። ታሪክ የኢትዮጵያ ምሁራንን አኩሪ ገድ እንዳልመዘገበ ሁሉ ዛሬ መድረኩ የተጨናነቀው በፖለቲካ ሸማሻዎች መሐይም ሞሮች ቀፎ ታፔላ ለጣፊዎችና ባንዳንጃዎች ነው ያልታደለች ሀገር ጥራግራ ደምተፍታ ላፋፍሳ ያስተማረቻቸው ሲመረቁ ደፈንቀል የሆኑ አሳፍረዋታል ሀቁ ሲነገር ተነከረ አይገባም የሚሉትን በነሰማ ኖሮ በጊዜ ሹሞቹንም የወያኔ ጉዲፈቻ ብለን ባላጋለጥንና ድንብርብራችንን አውጥተን ቀንበር በጫኑብን ነበር መጻፍ ማጋለጥ መጮክ መታገል ሲያንስ ነው ኢትዮጵያዊ ከሆን ያለችን ውድ ሀገር ኢትዮጵያ ብቻ ከሆነች ያ የምንለው የቅዠት ሀገር እስከሌለን ድረስ ከሀገር በፊት ሆድን ካላስቀደም ታሪክም አልዋሸ ትውልድም አልከሰመ ካልን ዘንዳ ቀደም የታየው ጀግንነት ከጥቁር አንበሳ ወጣቶች እስከ ስልሳዎቹ ትንታጎች ዛሬም እውን ሊሆን በተገባው ነበር በደርግም በወያኔም አገዛዞች ወንጀል ማመካኘት ይቻላል ግን አያዋጣም እያንዳንዱ ትውልድ ወደ መጪው ወይም ወዳለፈው ሀኬት መለጋቱን ትቶ ኃላፊነቱን መሸከም መቻል አለበት ያለፈውማ ባመነበት በጸናበት አገሬ ብሎ በጀግንነት ተሰውቶላታል ፋኖነቱ በመላስ ሳይሆን በጓንዴ በክላሽን ነበር መትረየስ መላሶች ሳይሆኑ ብሬንም ጎሪዮኖቭም ያንጣጡ ጀግኖች ነበሩ ሞት ለፋሽስቶች ብሎ ያ ትውልድ ተጋፍጧቸዋል ዛሬስ እዚህ ላይ ነው ትኩረታችን ጥያቄያችን ሊሆን የሚገባው እኛ ከትግሉ እንዴት ነን ስለ ትግል እንቀባጥራለን ወይስ እንታገላለን የታገለውን ትውልድ ታሪክ እናጠለጥላለን ወይስ በተጨባጭ ትግል የበለጠና የደመቀ ታሪክ ልናስመሰግብ ቆርጠን ተነስተናል ሰው ሆኖ መኖር መሞት ወይስ ከንቱ ሆኖ ከትቢያ መደባለቅ ነው ጥያቄው ምሁርነን ይሉናል ዶክተር ፕሮፌሰር አገር ህዝብን ክደው ተብለው ከርሶ አደር ግም ለግም ተቃቅፎ ሆዱን ሲያሽ በቁንጣን ልትሞት ነው ኢትዮጵያ በዘረኛ መንጋ እያፈጀች ህዝቧን ሐቀኛና ያወቅነውን ታሪክ በሚገባ ለማቅረብ ብዙ ጊዜ ብንጥርም አውቆ የተኛን ሰው ሆነው ያንኑ የገለማ ሐሰት የሚዘባርቁትን ማረም ባለመቻላችን ደሞኝ ልቅሶ መልሶ ሐቁን ለማስረዳት መጣሩ ግዴታችን ሆኖ ይገኛል ይህን ጽሑፍ ለመጻፍ ምን አነሳሳኝ ለሚለው ምላሽ ለመስጠት እየሞከርኩ ነው ይዜው የሐሳዌ መሲሆች ያስመሳይ ታጋዮች የነበርን መሰረት አይናውጣ ቀጣፊዎች የለየላቸው ባንዳዎችና ዘረኞች በመሆኑ ንትርኩ ጉንጭ አልፋ ሆኖ እንዲሁ በግፋቸው ሲወገዙ ህዝባችን ተሰደበ በሚል ይለጉሙንም ይቸኩላሉ ባንዳ አንጃ ከሃዲ መሆን የሚያሰድብ ቢሆንም ማንነታቸውን ገላጭ እንጂ ተራ የታባክ ስድብ አይደለም ወደ አነሳሳኝ ልመለስና ባለፈው ሰሞን ስለ ትግሉ ያ ትውልድ ሰማዕትና ስለ ቀይ ሽብር ሰለባዎች የሚዘግበው መኮንን ተስፋዬ ስለ ዋለልኝ መኮንንና ማፍታ መብራቱ ታሪካቸውን ባቀረበበት ወቅት ቃሪያ ነገሮችና ርዝራዦችም ቢሆኑ የተነገሩትን ይዘው አሊያም አድሃሪ ስርዓታቸውን ደግፈው ተረባረቡበት በሁሉም የገረመኝ ግን እነዚህ ንጹሕ ሰማዕት የሆኑ ኢትዮጵያውያንን የሻቢያ እና ጀብሃ ሎሌዎች አባሎች ሊሉ መነሳታቸው ነበር ይህን በተመለከተ በዘመኑ ከነበሩት አንዱ የግራ ክንፍ ምሁር ጋ ወደ አገር ቤት ደውዬለት ስንወያይ ብዙም አይግረምህ የዘንድሮ ማፈሪያዎች እድልና መድረክ ቢያገኙ ዘራይ ደረስና አብርሃ ደቦጭንም ሻቢያ ብለው ይከሳሉ አይ ጊዜው አይገጥምም ብትላቸው ደግሞ ቢሆንም ብለውህ ነው የሚደርቁት ሲለኝ ይህን ጽሑፍ ለመጻፍ ተነሳሁ እንጂ ዋለልኝን ለቀቅ ያን ትውልድ ለቀቅ ብዬ ከዚህ በፊት በዚህ ርዕስ የምለውን ብዬ ነበር አለል ዘለል ባዮች በዘመነ መንጋ አልፎላቸዋል ይሉኝታና ማፈር እርም ሆኗል መቅደድ መቀደድ ነግሶባቸዋል ብዙዎቹ ውሸት ላይ የተመሰረተ አገዛዝ የበላይነትን ሲያገኝ ዋሾው እንደሚፈላ በታሪክም የታየ ነው። ከአመታት በፊት ገጣሚውና ተንቢተኛው ኃይሉ ገብረ ዮሐንስ ገሞራው ሲገጥ ይችላልው ብሎ ያሻጋሪ አጥታይ አርክሶ አጣዳ ከኑሮ ሊያለያይ ብሎ ነበር። የሚያውቁ ዝም ሲሉ አላዋቂዎች ይጮሃሉ እንዳይባል ግን ከዝምታችን መለያየት የግድ ነው። እኔ ዋለልኝንም ሆነ ማርታን ጌታቸውና አማኑኤልን አውቃቸዋለሁ። ዋለልኝ የነበረውን የጭቆና ሐቅ ፍርጥርት አድርጎ በደፈስ ስለጻፈው የተነኩና የዚያን ጊዜ ሁኔታንም ሊክዱ የሚከጅሉና ምናልባትም ጽሑፉን አንብበው ያልገባቸው አለያም ሳያነቡ በተማበለው የሚነዱ እሱን ጸረ ኢትዮጵያ ጸረ አማራ አድርገው ሊያቀርቡ ሲዳክሩ አመታት አልፈዋል። ወያኔም ኢህአዴግ ብሎ ሊያወናብድ እንደቃጣው ሁሉ ኦፕሬሽን ዋለልኝ በሚል ሊያደርግ የጣረውን ውጠው በዋለልኝ ላይ ጥላቻቸው ሰማይ የነካ ጅሎች ጥቂቶች አይደሉም። ዋለልኝም ማርታም ጌታቸውም ወዘተ ጥርት ያሉ ጽኑ ኢትዮጵያውያን ነበሩ። ጀግኖች በወቅቱ ቀይ ዘብ እንባል ለነበር ነውና ለጋል ነው ክራክንፎች እንዲያውም ዋለልኝና ጥላውን ግዛው ለስለስ ያሉ የኢትዮጵያ ብሔረተኛ እንላቸው ነበር። በፖለቲካ ብንለያይም ለምሳሌ የብርሃነ መስቀልን ኢትዮጵያዊነት ተጠራጥረንም አናውቅ። ያዲሮቡ ጀግና ተስፋዬ ደበሳይን በኢትዮጵያዊነቱ ሊጠይቀው ብቃት ያለው ማንም የለም። ፍጹም ኢትዮጵያዊ ነበርና ዛሬ በኢትዮጵያዊነት ሹሙ ይበልጥብናል ባዮችማ አፋቸውን መክፈትም ሊፈቀድላቸው አይገባም። ዘር ያልቆጠረውን ትውልድ ባይዘረዝሩት ይሻላል እንላቸዋለን። ዋለልኝ የብሔር ጭቆና ለማለቱ ለሚያማቸው ይመማቸው እንጂ ሚሊዮኖች የሚያውቁት ሐቅ ነው። ስናድግም ያየነው ነው። ለትግል እንቅፋትም እየሆነ የተማሪውን እንቅስቃሴ ሊያዳክም የሚችል በመሆኑ ልናስወግደውና አንድነትን ልናጠናክር በሚል የተጋተርነው ጥያቄ ነው። የብሔር ጥያቄን ያመጡብን እንጂ ዋለልኝም እኛም የተማሪው እንቅስቃሴም ኢህአፓም ያመጡት አልነበረም አይደለም። አይነስቴ ጉዳይ በመሆኑ ዋለልኝ ያበጠው ይፈንዳ በሚል ደፍሮት መጋረጃውን ከፍቶታል። ከሁሉም በላይ ግን እነዋለልኝ ባመኑበት ተሰልፈው ውድ ህይወታቸውን የሰጡ በመሆናቸው ማንም ቡከንና አንጎለሸን ካላ ሊተቻቸው የሞራል ብቃት መቼም አይኖረውም። ዋለልኝ ከኢህአፓ መስራቾች አንዱ እንደመሆኑና ለምስረታው ሂደት ተስፋዬ ደበሳይ ወደ አዲስ አበባ ተጉዞ እሱንና ጸጋዬ ገብረመድኅንን አማክሮ የተመለሰ በመሆኑ ዋለልኝ የኤርትራ ግንባሮችን ንዑስ ከበርቴ ብሔረተኞችና ተገንጣዮች በሚል አሉታዊ ግምጋሜ እንደነበረው የምናውቅ ምስክሮች አለን። ማርታ አባቷ የኤርትራ ተወላጅ ቢሆኑም ኢትዮጵያዊ እንጂ ሌላ አልነበረችም። ወንድሟም የአባ ሆኖ በከተማም በገጠርም ታግሏል እንጂ ግንባሮቹ ጋር አልሄደም። አባቷም የአጼው ተሿሚ ሆነው በኢትዮጵያዊነታቸው ጸንተው ያረፉ ጀነራል ናቸው። በሬ ወለደው ይሰቀጥጣል። ያልቀበረ ያርዳ የተባለ ይመስል፣ ያልነበረ ያውራ የተባለ ይመስል፣ የነነበር ወሬ አገሪቷን ሞላት፣ የነበረው ሳይሆን ያልነበረው በላት። የሐሰት ዘመቻ በተለይም የምሁር ተብዬዎች ዛር አዶ ከብሬ እየሆነ የመጣው ቅጥፈት ያነጣጠረው በኢህአፓ ላይ መሆኑ አያስገርምም። ይህ ድርጅት ለሕዝብና ለኢትዮጵያ ቆሞ በሐቅ ለሐቅ ስለታገለ ጠላቶቹ መብዛታቸው የሚያስገርም አይደለም። የኢትዮጵያ ጠላቶች ትንሽ ትልቁ ድርጅቱን ይጠላሉ። ፋንዳና ድርባዮች ሊወዱትም አይጠበቅ። ወያኔና ገንጣዮችን ከመጀመሪያው ስለታገላቸው ጠላት ያሉት ከያኔው ነው። አንዳንዶች ድርጅቱ ገንጣዮችን ደገፈ፣ የኢትዮጵያን አንድነት አጠቃ ብለው ሲቀባጥሩ ብንሰማም የሚመለከታቸው ገንጣዮች ግን ከመጀመሪያቸው እንደጠመዱት እንደተቃወሙት ይታወቃል። ኢህአፓ ለሻቢያም ለጀብሃም ለሶልማሌም ሆነ ለአረቦች አገር አሳልፎ የሰጠበት ሰኮንድም የለም። ወያኔን ገና መገንጠልና ህዝብ አብሮ መኖር አይችልም አማራ ተራማጅ የለውም ሲል ጀምሮ ተቃውሞ ተገኘ እንጂ የናረጋዊ ግዴ ስባትና አባይ ጻሃይን ወያኔያዊ ጥቃት መቋቋም ተገደደ እንጂ በከክ ብሎ አላበራቸውም አልደገፋቸውም። በጸረ ወያኔው ትግልም ስንቶቹ የትግራይ ተወላጅ ኢሃፓዎች መስዋዕታቸው ታሪክ ነው። ኢትዮጵያ ባይ ባይሆንማ ከነሱ ድጋፍና እርዳታ ናኝቶ ዛሬ የኢትዮጵያ አጥፊ ቡድን ማለትም የባዕዳን ቅጥረኛ አንዱ ሆነ ነበር። ይህን እኩይ ዘመቻቸውን በተመለከተ መጠቀስ ያለበት ጉዳይ የታሪክ ጸሐፊዎችና ምሁሮች ክህደት ነው። ብታቂ የፈረንጅ ዲፕሎማ ያውም ወያኔ እየገዛ በሚንበሸበሽበት ለማግኘት ምርምርና ጥናት ሲያደርጉ ኢትዮጵያና ፖለቲካዋን በተመለከተ ጥራዝ ነጠቅነትን እውቀት ብለው መቀባጠሩን መርጠው ይገኛሉ። በማያውቁት የሚዘባርቁት ቢወገዱ ኢትዮጵያ ባማረባት ያለው ሰው እውነት አለው። ስለያባ ታሪክ የማያውቁትን ሲዘባርቁና ምስክርነት ብለው ራሳቸውን ሲያዋርዱ የቆዩት የባጁት ታሪክ አዋቂነን ባዮች ዛሬ ዘረኞቹ የኢትዮጵያን ታሪክ በአንኖሌ ጭቃ ሲለውሱት ከቆላይት ይበልጥ ጉድጓድ መሰው ተደብቀዋል። የሟቹ የነጋሶ ጊዳዳን ያህል እንኳ አሌሊሉ አልደፈሩም። ስለዚህም ባያሌው ስለ ኢሃፓ የሚጽፉት ያው ብዙ መቶ ገጾች አጥፍተው ጭራሽ የፈጠራ ወይም የደርግ ወያኔ ድሪቶ ሐሰትን አድሰው ሆኖ ይገኛል። ሐሰታቸውን ብናጋልጥም ያዳቆነን ሰይጣን ብለው ሙጭጭ ብለው ቀጥለውበታል። አውቀው በጠላትነት በዚህ የተሰማሩትን መቼስ ማልጎደኒ በሚል ስናልፍ ሳያውቁ ግን አውቀናል ብለው የሚሸናከሉትን ከማስረዳት ሌላ ምን ማድረግ እንዳለብን ግልጽ አይደለም። መስራች ነን ይሉናል ያውም ሊቀመንበር፣ ምሁር ነን ይሉናል ያውም ዶክተር ፕሮፌሰር ወማለት ሳይችሉ ወኔ ጠፍቶባቸው ጨቋኝ ጫማ መሳም ሆኖ መለያቸው። ከድርጅቱ የምስረታ ሂደት እስከ ታሪካዊ ትግሉና የዛሬ ይዘቱ ያልተዋሸ የለም። አንዱ የደርግ ወያኔ አሽከር ለምሳሌ ድርጅቱ የተመሰረተው በምዕራብ ጀርመንና አልጄሪያ ኤምባሲዎች እርዳታ በአዲስ አበባ ነው ብሎ ተፈጽሟል። ሁለቱ መንግስታት ያኔ በጋራ የሚሰሩ ሳይሆኑ የተጻረሩ ቢሆኑም የሁለቱንም ኤምባሲዎች የምናውቅ አልነበርንም በጊዜው። አንድ የመይሶን ዋሾ ደግሞ ከሀገር ሲወጡ መይሶንን አስፈቅደው ነው ሲል ከትቧል። በጊዜው መይሶን የሚባል ድርጅት ያልነበረም ከመሆኑም በላይ በአውሮፕላን ወደ ካርቱም ስንበር ማንንም አላስፈቀድንም ነበር። አየር መንገዱንም ጭምር ማለት እንችላለን። ብዙ ተዋሽቷል። ዛሬ ለዘረኞች ያደረው አንጃ መሪ በተማሪ ማህበር ሳለን ኢሃፓን ለመመስረት ስንታገል ነበር ሲልም ቀጥፏል። በዚያን ጊዜ እሱ በ60 ዓመተ ምህረት ወደ ሶማሊያ ሲሸሽ እኛ ከሀገር የወጣነውና ወደ ድርጅት ምስረታ የተሰማራነው በ1961 ዓመተ ምህረት ነሐሴ ነበር። እሱ የዋናው የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ተጻራሪ ነበር። ግለሰቡን ለምሳሌ አይቼውም አላውቅ፣ ንግግርም አልነበረን። በአዲስ አበባ የተማርነው በቀደም ተከተል በአንድ ህግ ኮሌጅ የነበረ ቢሆንም ተማሪ ሆነን ኢሃፓ የሚባል ድርጅት መመስረት የሚል ነገርም አናውቅም ነበር። ለነገሩ ኢሃፓን ስንመሰርትም ስሙ ኢሃፓ አልነበረም። ስንቱን የገደሉ ስንቱን ሰው የፈጁ ዛሬ ተዘክረው በክብር ሲቀበሩ ለፍትህ ለሀገር የሞቱት ተረስተው ዛሬም እንደ ትላንት በዝምታ ታልፈው ይሉኝታ ባጡትም በሰፊው ተወግዘው። የኢሃፓን የምስረታ ሂደት ከዚህ ቀደም ላቀርብ የሞከርኩ ቢሆንም ሰፋፋችሁና ተራቲው ስለበዛ እንደገና ማቅረብ እገደዳለሁ። ላንዴም ለሁሌም ይሆናል የሚል ቀጭን ተስፋ አለኝ። በቅድሚያ ግን መስራች ማለት ምን ማለት ነው? የድርጅቱን ሐሳብ ጠንስሰው ሂደቱን የጀመሩት ወይስ በጉባኤ የተገኙት? በሁለተኛውም ስሌት ቢሆን ዛሬ መስራች ነን ብለው የሚወራጩት መስራች ሊባሉ የሚችሉ አይደሉም። በዚህም በዚያም በሂደቱ አልነበሩም። የኢሃፓንም ሰራዊት ኢሃሰን የመሰረተው ኢሃፓ ሲሆን የመጀመሪያዎቹ ሰልጣኞችና ታጋዮች ደግሞ ስማቸው ይታወቃልና ለሰራዊቱ መስራች ብለው ማንንም ሊሾሙብን ሊሰይሙብን አይችሉም። ድርጅት ያስፈልጋል ትግሉን በከፍተኛ ደረጃ ለማስቀጠል የሚለው ሐሳብና ድምዳሜ የተራማጅ ተማሪዎች ያብዛኞቹ ነበር ማለት ይቻላል። ይህን ሐሳብ ተግባራዊ ለማድረግ በተጨባጭ የተነሳነውና በእኔም ቤት በብንያም አዳነም ቤት የመከርነው አራት ነበር። ዛሬ እኔ በትግሉ መስክ ስገኝ ሌላው በድርጅት ባይሆን በፖለቲካው መስክ አሁንም አለ። ሶስተኛው ከድርጅቱ ከአመታት በፊት ወጥቶ ዛሬ ደግሞ የወያኔ ደጋፊ ሆኖ በመቀሌ ከትሟል። አራተኛው ብንያም አዳነ ደግሞ በሰራዊት ተከላው ሂደት ተሰውቷል። በትጥቅ ትግል ሂደት ስላመን ውጭ አገር ሄደን በዚያ ካሉ ተራማጅ ምሁሮች ተማሪዎች ጋር ተገናኝተን የፖለቲካ ድርጅት መስርተን ትግሉን መጀመር በሚል ስንስማማ የመውጫችን መንገድ ደግሞ ወደ ተማሪውና ህዝብ ትግል ዓለም አቀፋዊ እይታን ይስብዘን አውሮፕላን ጠለፋ በሚለው ሐሳብ ቀርቦ ተስማማንበት። ብንያም ባቀረበው ሐሳብ መሰረት ኃይለ ኢየሱስ ወልደ ሰንበትን ስንቀርበውና እሺ ሲል ስንመለምለው እሱ ደግሞ ሽጉጥ ያለው ነው ብሎ ቀጣዩን አቅርቦ ስድስተኛ ሊሆን ቻለ። እስር የነበረው ብርሃነ መስቀል ሲፈታ ቢደባለቀን ለድርጅት ምስረታው ይጠቅመናል በሚል ስለታመነበትም በዚሁ ተደረገ። አብረን እንውጣ ብለናቸው በልዩ ልዩ ምክንያት እምቢ ያሉት ለምሳሌ ሟቹ መስፍን አራያ ሳያጋልጡንም በህዝብ ትግል ቆይተው ዛሬ አልፈዋል። የዚያን ጊዜ የመተማመን ልክና ደረጃውን እስካሁን የሚያስታውሰኝ ነው። በዚህ ዝግጅት ማንም ሌላ የተካፈለ አልነበረም። መስራች ነን ባዮች ፎሽ አደብ ግዙ። በርጩማ ተቀማጭ መች ብቅልን ያወርዳል። ከትግል ሜዳ ርቆስ ፋኖ እንዴት ይኮናል? ውርደት የለመደስ መች ክብርን ይለብሳል? ሞትን የፈራስ ሰው መች ሕይወት ያገኛል? መጎንበስ ኃጢአት ነው ብለው ወላጆችም አገርም ስላስተማሩን የፖለቲካ ንቃታችን ዛሬ የታሪክ ላጲሶች እንደሚሉት የመጣው ከሶቪየት ቤተ መጻሕፍት ወይም ከቻይና አልነበረም። መጎንበስ ኃጢአት ነው ብለው ወላጆችም አገርም ስላስተማሩን የፖለቲካ ንቃታችን ዛሬ የታሪክ ላጲሶች እንደሚሉት የመጣው ከሶቪየት ቤተ መጻሕፍት ወይም ከቻይና አልነበረም። መሬት ላራሹ ብለው ተማሪዎች ሲሰለፉና በስርዓቱ ላይ ሲነሱ አራያቸው እነ ደጃዝማች ታከለ እነ መንግስቱና ገርማሜ ነዋይ እንጂ ሌሎች አልነበሩም። እኔ የፖለቲካ መጻሕፍት ከማንበብ በፊት ማንነቴን የቀረጹልኝ እናቴና ጸረ ንጉሥ የነበሩት ባህታውያንና ሰባኪዎች ናቸው። አባ ጉኒና፣ ባህታዊ ገብረ ጊዮርጊስ፣ አባ ቸርነት፣ አባ ገብረ ስላሴ። በሂደት ግን ያለው አገዛዝ ለለውጥ መልሱ እምቢ ሲሆንና ዓለም አቀፍ ሁኔታውም የያዘው የትግል አቅጣጫ መሰረታዊ ለውጥን ጠያቂ ሲሆን ዝንባሌው ወደ ግራ መሆኑ አይቀሬ ሆነ። ኢትዮጵያን በቁጥጥሩ አስገብቶ የወጣቶችን አንጎል ለማጠብ ሲወረጭ የነበረው የምዕራቡ ኃይል በተሰማራበት አሸናፊ ቢሆን ኑሮ ወጣቶች ወደ ግራው ባላዘመሙ ነበር። ግን አልሆነም። አሜሪካ የፊውዳሉ ስርዓት ደጋፊ ሆነች። አሜሪካና ምዕራቡ የአፍሪካ ህዝብ ትግል ዘረኛ ጠላቶች ሆኑ። ማንዴላን ሳይቀር ዘረኛ ብለው አወገዙ አሰሩ በኮንጎ ሉሙምባን ገደሉ አስገደሉ ንክሩማን ገለበጡ ቪየትናምንና ሌሎችን ወረሩ ወዘተ የዛሬዎቹ መሐይሞች እንደሚሉት ሳይሆን ስለ ሀገራችንም ስለ ዓለምም በአያሌው አንበናል ንቃታችን በግንዛቤ ላይ የተመሰረተ ነበር ባላወቁት ተሰማሩ የሚሉን የተደናቆሩት ራሳቸው ናቸው እንጂ በኢትዮጵያ ጭቆና ስለመኖሩና መሰረታዊ ለውጥ ስለማስፈለጉ ማንንም እንገሩን ባይ አልነበርንም ለሰፊው ህዝብ የሚበጅ ለውጥንም ፈላጊ ስለነበርን ወደ ጥቂቶች ሰው በለስ ራቲፎዞነት ደጋፊነት የሚወስደን መንገድ ዝግ ነበር ለማወቅ ከሆነ ከሀገራችን ሁኔታ ባሻገር የአፍሪቃንም የምስራቅ ቲሞርና ካሊማንታን ሁኔታ በወዘተ በዝርዝር እናውቅ ነበር አንድ የዳጎሰ ቀጥራፊ የግራ መጽሐፍትን ከውጭ እየላኩልኝ ከሁሉም በፊት የነቃው እኔ ብቻ ነበርኩ ሲል ብንታዘበውም በዩኒቨርሲቲው በኩባ የሚታተመው ትራይ ኮንቲኔንታል መጽሔትና በሚቼል ኮትስ ኩባንያ ሰራተኛ ለዩኒቨርሲቲ ቤተ መጽሐፍት የተረገሰ የማኦ ዜዶንግ መጽሐፍት ነበሩ አንበናል ግን የተመክሮ ትምህርት ያንሰን ነበር ማለት ይቻላል አብዮት ለሀገር ማለታችን ትክክል ሆኖ ሳለ ዛሬ የታሪክ በራጆች የጥገና ለውጥ አፈቀላጤ ሆነው ሲመጡ መልሳችን ያልደረሰበት ግልግል ያውቃል የሚለው ነው ዛሬስ ቢሆን ያን ትውልድ ሊያወግዙ ምላሳቸውን ያሾሉ ክፍሎች ምን የሚበጅ መፍትሄ ሲያቀርቡ ይሰማሉ ያው ብዝበዛ በፈረንጆች ይቀጥልብን ከማለት ሌላ ወደድነው ስለሚሉት ስርዓት ሆነ ጠላነው ስላሉትም እውቀታቸው ውሱንና የተዛባ ነው ዴሞክራሲ ከግሪኮች የመጣ ነው ካፒታሊዝምም በዋሸራና ዋልድባ አልተገኘም የምንላቸውም ለዚሁ ነው ዴሞክራሲና ሶሻሊዝምን ባለመነጣጠላችንም በተጨባጭ ሶሻሊስት ነን ብለው ግን አምባገነንነትን ያሰፈኑትን አገሮች መደገፍ አልተቻለንም የገዳ ስርዓት ዴሞክራሲያዊ መፍትሄ ነው ሊሉን እየቃጡ ያሉትንም ሆነ መደመር መባዛት ባዮቹን ጥራት ነጥቆች አንቀበልም ያልነው ንቃታችን በቦታው በበቂ በመገኘቱ ነው ትላንትም ዛሬም ለነገሩ የሽግግርን ሂደት ሲቃወሙና የዘረኞችን ምርጫ ሲደግፉ ጭቆና ይቀጥልብን ከማለት ሌላ ምንም ትርጉም ሊሰጠው አይችልም ጥላቻን በፍቅር ገጥመን ሳንረታ ችግር ኑሮን ችለን በሳቅ ሳንገታ ሕይወትን ለሀገር ሳንሰጥ ሳንሰቃይ ደግ ቀን አይመጣ ነፃነትን አናይ ወደ ሱዳን ለስደትና ትግል ካቀናን በኋላ እንደ ጠየቅነው ሱዳን በተጽዕኖ የተነሳ ጥገኝነት ሊሰጠን ባለመቻሉና እኛም ወደ ቻይና ሶቪየት ህብረት ወይም ምስራቅ ጀርመን በሚል የቀረበልንን አማራጭ አልቀበል በማለታችን በፖሊስ አጅበው አለምርጫችን ወደ ግብፅና ከዚያም አልጄሪያ ወደሚባል አገር ሰደዱን የአልጄሪያ ገዛዝ ያደረሰብንን ስቃይና በደል በሌላ ጊዜ የምንመለስበት ይሁን በሚል ለለፈውና ከዚያ ሆነን ወደ አገር ቤትም ወደ አውሮፓና አሜሪካም ግንኙነት መስርተን የድርጅት መስረታውን ተያያዝ ነው ጊዜያዊ አደራጅ ኮሚቴ ህግና ደንቡንም ይዘቱንም ገልጸን በቅድሚያም መሰረት የሐሰት የብራዚል ፓስፖርት አውጥተን አቅም ሲኖረን አንድ ጓድ ወደ አውሮፓ ዘልቆ ሊያደራጅና ህዋሳት ሊያቋቁም ሞከረ በዚያን ጊዜ የተመለመለ አንዱ ነው ዛሬ መስራች ነበርኩ ብሎ የሚለፍፈው ምንያም አዳነም እህቱ ንግሥት አዳነ በሞስኮ ተማሪ ስለነበረች ወደዚያው ዘልቆ እሷንም ክፍሉ ታደሰንም ሲመለመል ያኔ ከእነሱ ጋር ይሰሩ የነበሩት እነ አለሙ አበበም በሂደቱ ተጠቃለሉ አለሙ አበበ ለደርግ ደጋፊና አባል ሆኖ በአዲስ አበባ ከንቲባነት በቀይ ሽብር ስንት ጓዶችን ያስጨረሰ ፋሽስት ሲሆን ክፍሉ ታደሰ ራሱን መስራች አድርጎ ወሳጅና ዛሬም ካለው አንጃ ጋር የገጠመ ከወያኔም የሰራ ስለ ድርጅቱ መጽሐፍ ጻፍኩባይና በድርጅቱ ላይ ከባድ ጉዳት ያደረሰን በተና ዛሬም ለሹሞቹ የሰገዱ አንጃዎች ጋር ሆኖ ያካሄደ ነው። የሱንም ባጭር ልቅጫውና ለዛሬ አልጀርስ ከተማ መጥተው ከተገናኙን ውስጥ እሱንም ዘሩ ከሸን መስፈናብቱ ኃይሌ ፊዳንም ቢያንስ መጥቀስ ይችላልው። ከኃይሌ ፊዳ ጋር ያካሄድነው ሁለት ሰፊ ውይይቶች ሁላችንም ሰባታችን በተስማማንባቸው ነጥቦች ዙሪያ ሲሆን ከሱ ጋር በብዙዎች ስንስማማ በሌሎች ደግሞ ከቶም ልንሰምራል ቻልንም። አይደፊዳ በትህትና የሚናገርና የበሰለ ሰው በመሆኑ ለብዙዎቻችን ታላቃችን ነበር። በጥሞና ብናዳምጠው ባብዮትና አደረጃጀት በትጥቅ ትግል አስፈላጊነት ወዘተ ላይ ሆነ በዓለም አቀፉ የሶቪየት ቻይና ጠብ ወደ አንድ ወገን መዘንበሉ ያቋም ግዴታ ነው ያለውን አልተቀበልነውም። ይህ ብቻ አይደለም፣ ስለ ህዝብ ንቃትና ለለውጥ ዝግጁነትም ግምገማችን የተለያየ ነበር። በዋለልኝ የተጻፈው አዋጅ ለአዋጁ የሚለው ጽሑፍ ሆነ እኔ በኒያምና ማኑኤል የጻፍነው እንኳ ለ77 ዓመተኛው የደም ልደቱ አደረሰው የሚሉት ጽሑፎች ጠንካራ ስለሆኑ ህዝብን ያስቆጣሉ በሚል በትግላችን መጽሔታቸው አርመውና ቆራርጠው እንዳተሙም ነግሮን ስለነበር በተጨባጭ ሁኔታው ላይ ግንዛቤያችን የተለያየ ነበር ማለትም ይቻላል። ምናልባትም አንዳንዶች እንደሚሉት እኛ ወጣቶችና በትኩሱ ከተማሪው ትግልና ከሀገር ቤት የመጣን ስንሆን እነሱ ደግሞ በእድሜም ገፋ አድርገውና በውጭም በተማሪነት ስለቆዩ ይሆናል። ቁም ነገሩ ግን አልተስማማንም። የሚሆነው በፖለቲካ አቋም ኢትዮጵያን በሚመለከት በተከሰተ ልዩነት እንጂ በጠረፍ ይውዳል ጸረ ኢምፔሪያሊስቱ መሰረት ልዩነት አልነበረንም ማለት ይችላለሁ። ተደራጅቶ በፓርቲ ትጥቅ ትግል ማድረግ ይቻላል ይገባል የሚለው ማቋማችን ላይ የነ ኃይሌ ድጋፍ አልተደመጠም። በወቅቱ በአሜሪካ እነ እንድሪያስም ለፓርቲም እና ለውጥ ገና አንድ ትውልድ በኋላ ቢታሰብ ይሻላል ባዮች ነበሩ። በመሆኑም በራሳችን አነሳሽነት ድርጅት ልንመሰርት ወስነን ወደ ምስረታው ስናቀናም ይህን ውሳኔ ለኃይሌ ፊዳ ነግረነው ነበር። በዚያን ወቅት ዛሬ ያንጃመሪ ሆኖ መስራች ሊቀመንበር ጠንሳሽ ነበርኩ የሚለውን ግለሰብ እኔ አላውቀውም ነበር። ትጥቅ ትግል ማካሄድ አለብን በሚል በየት ለሚለው የመጀመሪያ መልስ በባሌ ስለነበር በሶማሊያና በአቶ ዋቆጉቱ በኩል እንቅስቃሴ በማስፈለጉ ብርሃነ መስቀል ከዚህ ሰው ጋር እውቅና ስለነበረው ሊጻጻፈው ጀመረ። በዚያን ጊዜ የዛሬው አንጃ መስራች ግንኙነቱ ከነ ኃይሌ ፊዳ ጋር እንደነበር አስታውሳለሁ። ሶማሌዎች ሲተርቱ ዋሾ ሰው ምስክር ሊሆኑበት የሚችሉትን ያርቃል ይላሉ። የኛዎቹ ቀዳዳዎች ደግሞ እስከ 600 ገጽ ጽፈው ያው ምስክሮች ሊሆኑ የሚችሉትን ሁሉ ይገድላሉ። ተስፋዬ ደበሳይን ሾፈር ነው እንዲህ ተባባልን። እውቀቴን አደነቀልኝ፣ መደበቂያውን አሳየኝ። ከሱራፌል ካባ ጋር ኦፕሬሽን በከተማ አካሄድ በጊዜው ለግርማቸው ለማ ይህን ያን መክሬው ነበር። ሻምበል አማሃ በተሰዋበት ተኩስ ልውውጥ ላይ ነበርኩ። ዘሩ እንዲህ ብሎ ነበር ወዘተ የሚሉትን አይናውጣዋሾች በምስክር እንዳነረታቸው የጠቀሷቸው ሁሉ ተሰውተዋል። አንድ ሌላ ቀጣፊ ለምሳሌ ከጓድ ጋይም ጋር በግልጽ ግንኙነት በሚስጥር አዲስ አበባ እሳራ ነበር ያለውን በቀላሉ አውቀንበት ወያኔን አገልጋይ መሆኑን በጊዜውም አጋልጠነዋል። አሁንም ግን ስለ ያፋ እንደ አቃቂ ጨርቃ ጨርቅ ፋብሪካ አንሶላ ይቀደዳል። አስተታቸውን መጽሐፍ ያደርጉና ውሸታም ከውሸታም እየተደጋገፈ ይተረተራል። እንቆቅልሽ ወዘተ ብሎ ከ700 ገጽ በላይ የጻፈ ወሽካታም እንዲሁ እኔን ጠቅሶ ሳያፍር የዋሸውን ሌላው ደግሞ አዲስ አበባ ሆኜ ፋሽስቱ ኮሎኔል ላይ የሞት ፍርድ ፈረደ ብሎ የከተበውንም ከዚህ በፊት ማጋለጤን መጥቀስም እፈልጋለሁ። ውሸቶቹን አጋልጦ ሐቁን ማስፈር ለሰማዕትም ዝክር ነው በሚል እንጂ ይህ ትምህርት ለመጪው ትውልድ አስተማሪነቱ ያን ያህል ነው። ታዲያ ምን ይጠበስ ብሎም ሊታለፍ የሚችል ነው? جن حقون كدو سيواشو بزمتا مالفو كتاري كانسار تككل بالمهنو بيجي جزيو جزي استفنال زرنيوش زاري ياغراتشنن تاريك سيبرزو زمكال ناتشو وداتو قلسنو النا من الليكن لكتك يمن لاتشو لزينو افترا يتبتاك اني قزاتنا ኦሮሞ ኢትዮጵያዊ አይደለም ወዘተን ለሰኮንድም አንቀበልም ያልነው ውሸት ሀቅ እንዳይሆን ብለን ነው ወሰነው አቋም ዋጋ ከፍለንበታል በተለይም ከኤርትራ ግንባሮች በኩልና ከረዳቶቻቸው አንጻር አስተት የተጋቱ ፋላቀርና ማህይም ወጣቶች ቀሮነን ብለው የሚያጓሩት ጥላቻ ሊተከስ ይገባዋል የሚያሳዝነው ግን ተመራዋል አውቀዋል ኢትዮጵያዊነታቸውንም ተቀብለዋል ያልናቸው ምሁር በሉን ባዮች የጥላቻና የሐሰት ዘመቻው ግንባር ቀደም መሆናቸው ነው ለማንኛውም ከተነሳንበት አንጻር ዋናው ቁም ነገሩ ይቻላል ብለን ሳንፈራ ቆርጠን ተነስተንና ብዙ ችግርና መከራን ችለን መደራጀት ታሪክ ሰሪ ድርጅት መመስረት መቻላችን ነው ሌላው ተርፍ የታሪክ አጋጣሚ ውሳኔ ይሆናል ዛሬም መንጋው ቢያጓራም ልዩ ኃይሎች መሰረትኩ ብሎ ቢውገረገርም ተራራይተን ከታገልነው ወደ መቀመቅ ልንፈደው እንደምንችል ትውልድ ሊያምንበት ይገባል በድርጅቶች መሃል ልዩነት ሲከሰት ድንግርግራቸው የሚወጣባቸው አሉ የህብረተሰብን እድገት ይዘትና ካይት መረዳት የተፋናቸው ናቸው አለያም ለስልጣን ሲሉ ተጋጩ ብለው ያማራሉ ትግላችን የማንንም ጎፈሬ ለማበጠር ሳይሆን የፖለቲካ ስልጣንን የህዝብ ለማድረግ ነው ድርጅትና የድርጅት አባላት የህብረተሰቡ አካልና የቅራኔውም ነጸብራቅ ናቸው ላንድ ግብ ይሰለፉም ባንደር የወጥር ቢሰባሰቡም ሁሉም አንድ አስተሳሰብና ወነተም ግለኝነትን አሸንፈው ለህዝብ ዓላማ ቆሙ ማለት አይደለም የጸኑት ይጸናሉ ሸብረክ ባዮችና ግለኞች ደግሞ ይለያሉ እኔ አኩቲውን ባዮች ተነው አይጠፉም የግል ስልጣንና ዝና ፍላጎት ያሸንፋቸዋል ተክለሰውነት ይጠናወታቸዋል የኮሪያው ኪም ኢል ሱንጎች በሽታ ያጠቃቸዋል በትግል ጊዜም አምባገነኖች ሊሆኑ በድርጅታቸውና በህዝብ ላይ ይመኛሉ ይህ በኢህአፓም ተመክሮ የታየና የኖርነውና ጉዳት ያደረሰብንም ነው ሁሉም አንድ ናቸው ደርግም ወያኔም ኢህአፓም መይሶንም ብለው ያኔ የለፈፉት ፕሮፌሰር በቅርቡ ደግሞ ለሹሙ ቀኔ ሊዘርፉ የጣሩት በጊዜው በሚገባ መልሰንላቸው ነበር አንድ አልነበርንም አንዳይደለንም ብለን ያፓና አንጃ የሐሳብ ልዩነት የላቸውም ሲልም አንዶሽ ካፍታ በቅርቡ ተደምጧል አንጃ ነበርና ለምን ወገድ እንዳልነው ዛሬም አልገባውም ማለት ነው በአሁኑ ጊዜ የመጀመሪያዎቹን አንጃ ጠቅቃ በሚል በድርጅቱ ላይ ሊዘምቱ የሚከጅሉ አሉ ራነ መስቀልና ጌታቸው ማሩ የመጀመሪያዎቹ አንጃ አፈንጋጭና ሌላ ቡድን ፈጣሪ መሆናቸውን የመጀመሪያው ራሱ ለፖሊስ በሰጠው ንዛዜ ያምኗል ሁለተኛው ፍቅረኛ የፍቅረኛው አንደርስታንድ በተጽፈልንም ብዙ ቦታ ከሐቅራቀ መሆኑን እናውቃለን ከደርግ ጋር አብረን እንስራ ብለው ያቀረቡት አቋም ድጋፍ ሲያጣ አፈነገጡና የብዙዋን ውሳኔ ረገጡ በሚል አንጃ ተባሉ እንጂ ለምንስ ሐሳቡ ቀረበ ብሎ ማንንም የከሰሳቸው አልነበረም ከድርጅቱ እግና ደምቡጪ በሚስተር ከተፈሪ ባንቲ ረዳት ኤዲሲ ከሆነው ከጌታቸው ማሩ ወንድም መለሰ ማሩ ጋር ሆነ ከአዲስ ዘመኑ ብርሃኑ ዘሪውን ጋር ያደረጉት ግንኙነትና የወሰዱት እርምጃ ተጠያቂ አድርጓቸዋል ጌታቸው ማሩን ገደሉትና ባሲድ አቀጠሉት ብለው የሚያስተምሩትም ክስ የሚመለከተውን ግለሰብ መጠየቅ ተተውና ይባስ ብለው ባንጃነት አሁንም ማቅፈው እኛን ይሃባዎችን ባያደርቁን ይመረታል በተጨማሪም ድርጅቱ በሞት የሚያስቀጣ ጥፋትን በሞት መቅጣት መብቱ ነው ለሰናበት ያለውን ሁሉ ሲረሹን የቆዩት ጠባቦች በተለይ ድርጅታችንን ሊከሱ የሞራል ብቃት የላቸውም እንደሚሉት ፈንገጥ ያለውን ሁሉ በነረሽንማ ዛሬ በህይወት ተርፈው አፋቸውን ባልከፈቱብን ባልጻፉብንም ነበር። ባሰት ሲናገር 15 ያህሉን ረሸኑ ያለውም ቡከን ተይዞ የተለቀቀው ወጣትን ተብሎ ሳይሆን እነገሌ ባንጃነት ተሰማርተው አመራሩንም ሊገድሉ አሲረዋል ብሎ 21 ገጽ ሉክ ወረቀት ንዛዜ በማድረጉ መሆኑን የምናውቅ እናውቃለን እንጂ አንድ አመራር ግለሰብ አይዞ ብሎ ለቀቀኝ የሚለው ውሸት ነው። ደግሞስ ተለቀቅኩና ሱዳን ገባ ብሎ ከጻፈ በኋላ አምልጫቸው ሱዳን ገባ ብሎ መቀባጠር እርስ በርሱ አይቃረንም? በዚህም የጋራ አመራር ጉዳይ ቢነሳ ደግ ይሆናል። ይሐፋ በጋራ አመራር ያምናል። በውስጡ አንዳም በገነንን ማንገስ አላመነበትም። ማንም ግለሰብ ለብቻው ወሳኝ አሳሪም ለቃቂም ሊሆን አይችልም። ከመጀመሪያው ብርሃነ መስቀል የተባለው መስራች አባል የድርጅቱ ዋና ጸሐፊ ተብሎ እንደተመደበ ስታሊን በነፍሱ ሊሆን ሞክሮ ጓዶች ስለከሰሱትና ስለወገዙት በድርጅቱ የአዲስ አበባ የሚስጥር ስብሰባ የዋና ጸሐፊ ቦታ ተሰርዞና የጋራ አስተራርም ተጠናክሮ እንዲሰብ ተደርጓል። በኢሕአፓ ውስጥ ዋና መሪና ሊቀመንበር እንዳይኖርም ተደርጎ በጋራ አመራር እንዲሰራ ተወሰነ። እኔም ውጭ አገር ስለነበር ከድርጅት ፖሊስ ቢሮ ወይም ስራ አስፈጻሚ ኮሚቴ አባልነት ተነሳሁ እንጂ አንድ ቀባጣሪ እንደጻፈው በድርጅቱ 10 ዓመት የውጭ ጉዳይ ኃላፊና የስራ አስፈጻሚ ኮሚቴ አባል ሆኜ አልሰራሁም። ያኔ በ1967 ከዚያን ጊዜ ጀምሮ በድርጅቱ ላይ ሊወዘፉ የፈለጉ ግለሰቦች ሁሉ አንጃ ይሆናታል እንጂ እንዲፈነጩ አልፈቀደላቸውም። የመታት ሊቀመንበር ዘንድሮ መጣብን እንጂ ያባ ሊቀመንበር ኖሮት አያውቅም። አሁንም የለውም። የግለሰቦች ንብረት አልነበረም። አሁንም አይደለም። በኢትዮጵያ ደረጃም አምባገነን መሪዎች መሰየማቸውን ትላንትም ዛሬም ተቃዋሚ ነን። ይበንዲ እንዳለ ከዚያ ሁሉ አመታትና ተመክሮ በኋላ ነቃው መጠኩ ብሎ ማርክሲዝምን ቢተች የሚዳዳው ግለሰብ ባለፈው ሰሞን የጋራ አመራርን መርህ ወቅሶ ባህላችን ያለውን የጎበዝ አለቃነት ያንድ መሪ የበላይነት ሲመኝና ለዚህም በይፋ ሲቆም መስማቱ መቼም ያልታደለች አገር እንድንል ገፋፍቶናል። ሊቀጡ ሲገባቸውና ማፈሪያ ታሪክ የነበራቸውን በነጻ ለቀናቸው ዛሬ ተመልሰው ክስ በድርጅቱ ላይ ከመንዛታቸው በፊት ቆም ብለው ቢያስቡበትና አደብ ቢገዙ የተሻለ ይሆናል ብለን መምከር እንሻለን። ለጻፉት የሐሰት ስንክሳር እጥፍ የሐቅ መልስ ልንሰጣቸው ሐቁም ችሎታውም አለን ልንላቸውም እንፈልጋለን።